na Gatibula.
ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥቅምት 2 2016 ዓመተ ምህረት ዝግጅታችን ጀመረ። እስራኤል ያየር ማረፊያዎችን እስራኤል በሚሳኤል አጥቅታለች ስትል ሶሪያ ክስ አሰምታለች።
Hezbollah was counting on divisions in Israel.
ከበድ ያለ ጦርነት አይኖርም ብያል ገምትም። Hezbollah በእስራኤል ውስጥ መከፋፈል ይኖራል የሚል ግምት ነበረው። ያ ግን አልሆነም። በዚህ ሊበሳጩና ለአጠቃላይ ጦርነት ፍላጎት ሊያሳዩ ይችላሉ። እንዳልኩት በእስራኤል ጥቃት የሚደርስባት ከሆነ ኢራን Hezbollah እንደተባባቂ ይዞ ለመቆየት ፍላጎት ሊኖራት ይችላል።
የሰማችኋቸው በመካከለኛው ምስራቅ የቀድሞ የአሜሪካ ልዑክ የሆኑትን ዴኒስ ሮስ ነው። በእስራኤልና በሐማስ መካከል ያለው ግጭት ወደ ቀጠናው እንዳይስፋፋ ያለውን ስጋት አስመልክቶ ዘገባ ይኖረናል። ሌሎች ከዚሁ ጦርነት ጋር የተያያዙ ጥንቅሮችም አሉን። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ለዜናው ደረጀ ደስታ እዚህ አብሮኝ ይገኛል። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ ጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናዎች ወደ ደረጀ ልፈዳችሁ።
ተነስተልን አድማጮች በድጋሚ እንደምን አመሻችሁ። የምሽቱን ዋናውና የዓለም ዜናዎች አሰማችኋለሁ። በቅድሚያ ርዕሶቹን፣ IMF የብድር ጥያቄዋን በተመለከተ ከኢትዮጵያ ጋር ተወያየ፣ የግብጹ LCC ወደ ጋዛ መዳኒት እንዲገባ እንዲረዱ ቴድሮስ አድሃኖም ጠየቁ፣ በኮንጎ 8 የተባበሩት መንግስታት ድርጅት የሰላም አስከባሪ ወታደሮች ታሰሩ የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። ዓለም አቀፉ የገንዘብ ድርጅት IMF ሰራተኞች እንደ ዮፓ አቆጣጠር ከመስከረም 25 እስከ ጥቅምት 3 2003 ድረስ ኢትዮጵያን መጎብኘታቸውን ድርጅቱ ትናንት አስታውቋል። ድርጅቱ እንዳስታወቀው ምስራቅ አፍሪካዊቷ የእርስ በርስ ጦርነቱን ለማስቆም የተኩስ አቁም ስምምነት ከተደረሰ አንድ ዓመት ያህል ጊዜ በኋላ አሁንም እርዳታ መፈለጓን ቀጥላለች። በተጠየቀው ፕሮግራም የማሻሻያ ማዕቀፎች ላይ ስምምነት ላይ ለመድረስ በሚቀጥሉት ሳምንታት ውይይቶች ይቀጥላሉ ሲሉ የIMF የኢትዮጵያ ኃላፊ አልቫሮ ፒሪስ ተናግረዋል። በተለይም ከመንግስት የገንዘብ ወጪና ገቢ አያያዝና አጠቃቀም ወይም ፊስካል እንዲሁም የገንዘብ ወጪ ማጠናከሪያን ጨምሮ የዋጋ ንረትን ለማርገብና ኢኮኖሚውን ለማረጋጋት ጠቃሚ እርምጃዎች ናቸው ሲል የድርጅቱ መግለጫ አስታውቋል። በአፍሪካ በህዝብ ብዛት ሁለተኛ የሆነችው ሀገር ዝቅተኛ ገቢ ያላቸውን አገራት የመንግስት ዕዳ በሚያዋቀረው ቡድን 20 የጋራ ማዕቀፍ ስር እንደ ዮፓ አቆጣጠር በ2021 መጀመሪያ ላይ ሰፊ የዕዳ ክለሳ መጠየቋ ተጠቅሷል። ይሁን እንጂ እንደ ዮፓ አቆጣጠር ህዳር 2020 የተቀሰቀሰው የሁለት ዓመቱ የእርስ በርስ ጦርነት በሺዎች የሚቆጠሩ ሰዎችን ህይወት በመቅጠፉና በሚሊዮኖች የሚቆጠሩትን ደግሞ በማፈናቀሉ ጉዳዩ ተወሳስቦ እንደነበር የሮይተርስ ዘገባ አመልክቷል። የዓለም ጤና ድርጅት ዳይሬክተር ቴድሮስ አድሃኖም የግብጹ ፕሬዝዳንት LCC በራፋ መተላለፊያ በኩል የህክምና አቅርቦቶችን ወደ ጋዛ ለማስተላለፍ እንዲረዱ የጠየቋቸው መሆኑን ዛሬ ሊዮን ውስጥ ለጋዜጠኞች በሰጡት መግለጫ ተናገሩ። የህክምና አገልግሎቶችን የምናቀርብበት መተላለፊያ ወይም ኮሪደር ያስፈልገናል ብለዋል ዳይሬክተሩ። ቴድሮስ አክለውም በጣም ተጨንቀያለሁ፣ በእስራኤልና በፍልስጤም ህይወታቸውን ላጡና ለቤተሰቦቻቸው የተሰማኝ ልባዊ ሀዘን እንዲደርሳቸው እፈልጋለሁ። ይህ እጅግ በጣም አሳዛኝ ጊዜ ነው ሲሉ የተሰማቸውን ሀዘን ገልጸዋል። ይሁን እንጂ በዚህ ግጭት እርዳታ የሚያሻቸው ሁሉ እርዳታ ማግኘት አለባቸው፣ ጥበቃ የሚያስፈልጋቸው ሁሉ ሊጠበቁ ይገባል ብለዋል ቴድሮስ። ዳይሬክተሩ አክለውም አሁን ገና ከካይሮ መምጣቴ ነው። በርግጥም ትናንት የግብጽን ፕሬዝዳንት ኤልሲሲን አግኝቻቸዋለሁ። በራፋው መተላለፊያ በኩል ወደ ጋዛ የህክምና አቅርቦቶችን እንድናስተላልፍ እንዲያግዙን ጠይቄያቸዋለሁ። እሳቸውም ተስማምተውበታል ብለዋል። ቴድሮስ በማጠቃለያቸው እኔ የምጠይቀው ይህንን ነው። አንደኛ ሲቪሎች እንዲጠበቁ፣ ሁለተኛ የሚያስፈልጋቸው ድጋፍ እንዲሰጣቸው፣ የምግብ መድኃኒት አገልግሎት ይሁን ሌሎች የሚያስፈልጋቸው ነገሮች ሁሉ እንዲያገኙ ሲሉ ተናግረዋል። የተባበሩት መንግስታት ድርጅት ባለስልጣን ትናንት አሙስ ማምሻውን እንዳስታወቁት የእስራኤል ወታደራዊ ባለስልጣናት 1.1 ሚሊዮን የሚቆጠሩ የሰሜን ጋዛ ነዋሪ ሲቪሎች ለራሳቸው ደህንነት ሲባል በ24 ሰዓት ውስጥ የሰሜን አካባቢዎችን በመልቀቅ ወደ ደቡብ ጋዛ እንዲሄዱ ማስጠንቀቂያ ሰጥተዋል። እስራኤል በጋዛ ከተማ ለሚገኙ ነዋሪዎች ጭምር ማስጠንቀቂያውን የሰጠችው በምድር ታካይዳለች ተብሎ ከሚጠበቀው ጥቃት በፊት መሆኑን ተመልክቷል። ታጣቂው ሐማስ በበኩሉ ነዋሪዎችን በወራሪዎች በሚነዛው እንደዚህ ባለ አጸያፊና የስነ ልቦና ጦርነት ፊት በቤታችሁ በጽናት እንድትቆሙ ሲል እያንዳንዱ ነዋሪ በያለበት እንዲቆይ መንገዱን አሶሲየትድ ፕሬስ ዘግቧል። ስጋት የገባቸው አካባቢውን እየለቀቁ ቢሆንም ሌሎች የጋዛ ነዋሪዎች የሐማስና የእስራኤል መከላከያ ኃይሎች በሚደርሷቸው ትዕዛዞች በተለይ ዛሬ አርብ ምን ማድረግ እንዳለባቸው ግራ መጋባታቸው ተነግሯል። በጋዛ ከተማ የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ኃላፊ የሆኑት ኢናስ ሐምዳን ለአሶሲየትድ ፕሬስ እንደተናገሩት ይህ ትርምስ ነው። ማን ምን ማድረግ እንዳለበት እየተረዳ አይደለም ብለዋል። የተባበሩት መንግስታት ሰራተኞች ሰሜናዊ ጋዛን እየለቀቁ መሆኑን ተነግሯል። መሄጃ የሌላቸው ሰዎች ከአካባቢዎቻቸው ለቀው እንዲወጡ እስራኤል ዛሬ ያወጣችው ትዕዛዝ ዘር የማጽዳት እርምጃ ነው ሲሉ በተባበሩት መንግስታት ድርጅት የፍልስጤም አምባሳደር ሪያድ መንሱር ዛሬ ማምሻውን ክስ መስርተዋል። አምባሳደር ሪያድ መንሱር ከአረብ አገሮች አምባሳደሮች ጋር ስብሰባ ከመቀመጣቸው በፊት በሰጡት ቃል ሰው ለቀው እንዲወጣ የእስራኤል ወራሪ ኃይሎች ባዘዙባት ጋዛ ሰሜናዊ ክፍል ውስጥ አሁን ምን እየሆነ እንደሆነ አናውቅም፣ ሰው ወዴት መሄድ እንዳለበትም አናውቅም ብለዋል። የተባበሩት መንግስታት ድርጅት ጋዛ ውስጥ 340 ሺህ ሰዎች መፈናቀላቸውን አስታውቋል። የተባበሩት መንግስታት ድርጅት ባለስልጣን በወሲብ ብዝበዛ የተወነጀሉ 8 የሰላም አስከባሪ ኃይሎች ከስራ ታግደው ምስራቅ ኮንጎ ውስጥ መታሰራቸውን አስታወቁ። የተባበሩት መንግስታት ድርጅት ቃል አቀባይ ስቴቫን ዱጃሪሽ ትናንት አሙስ በኒውዮርክ ለጋዜጠኞች እንደተናገሩት በዲሞክራቲክ ሪፐብሊክ ኮንጎ ሰላም አስከባሪ ኃይላት በምስራቃዊ የአገሪቱ ክፍል የሚገኝ አንድ ጣቢያ ላይ እንደነበሩና በእረፍት ሰዓታቸው በወሲብ ግብይት በሚታወቅ መጠጥ ቤት ውስጥ ሲዝናኑ እንደነበር መረጃ ማግኘታቸውን ጠቅሰዋል። ይህንን ተከትሎ የተባበሩት መንግስታት ሰላም አስከባሪ ወታደራዊ ፖሊሶች የስነ ምግባርና የዲሲፕሊን ኃላፊዎች የደረሳቸውን ሪፖርት ለመገምገም ስፍራውን መጎብኘታቸውን ዱጃሪሽ ተናግረዋል። ያንን የተለየ ጦር ክፍል በሚመለከት በከፍተኛ ወታደራዊ ኃላፊዎችና አዛዦች ዘንድ ከፍተኛ የቁጥጥር ድክመት መኖሩንም ዱጃሪሽ ጨምረው ገልጸዋል። ስለ ጉዳዩ ዝርዝር ሁኔታ ለመናገር ፍቃድ የሌላቸው አንድ የተባበሩት መንግስታት ድርጅት ባለስልጣን ለአሶሲየትድ ፕሬስ እንደተናገሩት 8ቱ የሰላም አስከባሪ ኃይሎች ከደቡብ አፍሪካ የመጡ መሆናቸውና በሰሜን ኪቡ ግዛት በቤኒ ከተማ የሰዓት እላፊን በመተላለፍ ከሴተኛ አዳሪዎች ጋር ፍቃድ በሌለው ቡና ቤት ውስጥ በቁጥጥር ስር መዋላቸውን ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አቃቢ ህጎች የኒው ጀርሲው የአሜሪካ ሴናተር ቦብ ሜንዴዝ እና ባለቤታቸው ግብጽና የግብጽ ባለስልጣናት ወኪል ሆነው አሲረዋል ሲሉ የመሰረቱትን ክስ እንደገና አሻሽለዋል። ትናንት አሙስ በማንሃተን ፌዴራል ፍርድ ቤት ተሻሽሎ የቀረበው ክስ ሜንዴዝ ለውጭ አገራት ወኪል ሆነው የሚሰሩ ሁሉ በዩናይትድ ስቴትስ መንግስት መመዝገብ አለባቸው የሚለውን የውጭ ወኪሎችን ምዝገባ ህግ ጥሰዋል የሚል ነው። የዩናይትድ ስቴትስ ምክር ቤት አባሉ ሜንዴዝ የተመዘገቡ እንኳ ቢሆን የውጭ መንግስት ወኪል እንዳይሆኑ የምክር ቤት አባልነታቸው የሚከለክላቸው መሆኑ ተመልክቷል። በክሱ የተገለጸውና ተፈጽሟል የተባለው ሴራ ከጥር 2018 ሰኔ 2022 የተፈጸመ ሲሆን እንደ አውሮፓ አቆጣጠር በግንቦት 2019 ሜንዴዝ ባለቤታቸውና የቢዝነስ ተባባሪዋ ኤል ሃና ከግብጽ የስለላ ኃላፊ ጋር በዋሽንግተን ሜንዴስ ሴኔት ቢሮ ውስጥ ለስብሰባ መገናኘታቸው ተገልጿል። በስብሰባው ላይ እንደ አውሮፓ አቆጣጠር በ2015 የግብጽ ጦር በዩናይትድ ስቴትስ የሰራውን አፓቼ ሄሊኮፕተር በመጠቀም ባደረሰው የአየር ጥቃት ከባድ ጉዳት የደረሰበትን የአንድ አሜሪካዊ ዜጋ ጉዳይ መወያየታቸውን ክሱ ገልጿል። አንዳንድ የምክር ቤት አባላት በዚያ የተነሳ የግብጽ መንግስት ለተጎዳው አሜሪካዊ ዜጋ ተገቢውን ካሳ ሊከፍል እንደማይፈልግ በመግለጽ ለግብጽ የተወሰነ ወታደራዊ እርዳታ እንዳይሰጥ መቃወማቸውን ክሱ ይገልጻል። አዲሱ ክስ የተመሰረተው ዲሞክራቱ ሴኔተርና ባለቤታቸው ከሶስት የኒው ጀርሲ ነጋዴዎች በውጭ ጉዳይ ላይ ተጽዕኖ ለማሳረፍ የገንዘብ፣ የወርቅ፣ የቅንጦት ተሽከርካሪ ጉቦ ተቀብለዋል ተብለው ከተከሰሱ ጥቂት ሳምንታት በኋላ ነው። ሴኔተሩና ባለቤታቸው ጥፋተኛ አይደለንም ማለታቸው ተዘግቧል። በመጨረሻም ጀርመን ውስጥ ሰዎችን በህገወጥ መንገድ ያስተላልፍ በነበረ ሰው ይሾፈር እንደነበር የተጠረጠረ መኪና ፖሊስ እንዳያስቆመው ለማምለጥ ሲሞክር ተገልብጦ ተሳፍረውበት የነበሩት 7 ሰዎች መሞታቸውና ሌሎች ደግሞ መቆሰላቸውን ባለስልጣናት አስታወቁ። ከሙኒክ ከተማ ወደ ምስራቅ የሚወስደውን አደጋ የደረሰበት ኤዝ 94 የሚባለው አውሮጋዳና ሰዎችን በህገወጥ በማስተላለፊያ መስመርነቱ ቀድሞም የሚታወቅ ሲሆን አሽከርካሪው ዛሬ መኪናውን መቆጣጠር ያቃተው ወደ ኦስትሪያ ድንበር እየነዳ ሳለ እንደነበር ተነግሯል። በተሽከርካሪው ሚኒቫን ውስጥ ህጻናትን ጨምሮ የሶሪያና የቱርክ ዜጎች የሆኑ ከ20 በላይ ተሳፋሪዎች እንደነበሩ ተገልጿል። አሽከርካሪው የማንም አገር ዜግነት የሌለው መሆኑን አሶሲየትድ ፕሬስ ዘግቧል። ከቅርብ ጊዜ ወዲህ ወደ አውሮፓ የሚገባው ፍልሰተኛ ቁጥር እየጨመረ መምጣቱን፣ ለብዙዎች ፍልሰተኞች ጀርመን ዋና መዳረሻ መሆኗ በዘገባው ተጠቅሷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ጥቅምት 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። እስራኤል በደማስቆና አሌፖ የሚገኙ የአየር ማረፊያዎችን በሚሳኤል መታለች ስትል ሶሪያ ዛሬ ክስ አሰምታለች። ክሱ የተሰማው በእስራኤልና በሐማስ መካከል እየተካሄደ ያለው ግጭት የመካከለኛው ምስራቅ ቀጠናን ወደሚያጠለቅልቅ ጦርነት እንዳያመራ ከፍተኛ ስጋት ባየለበት ወቅት ነው። በሌላ በኩል የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጦርነቱ እንዳይስፋፋ ዲፕሎማሲያዊ ጥረት ለማድረግ መካከለኛው ምስራቅን በመጎብኘት ላይ ይገኛሉ። ትላንትናና ዛሬ እስራኤልንና ዮርዳኖስን የጎበኙት ብሊንከን ወደ ኳታር፣ ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስም ያቀናሉ ተብሏል። ሄነሪ ሪጅዌልና ሲንዲ ሴን ያላኩትን ዘገባ እንግድ ወልድ ያቀርባል።
የሐማስን ያለፈው ቅዳሜ ጥቃት ተከትሎ እስራኤል 360,000 የሚሆን ተጠባባቂ ጦሯን አንቀሳቅሳ በጋዛ ሰርጥ ድንበር ላይ አስፍራለች። በመቶ የሚቆጠሩ ታንኮችም የተኩስ ትዕዛዝ እየተጠባበቁ ነው። የምድር ውጊያ የማይቀር መስሏል። ኢራን የሐማስ ዋና ደጋፊ ነች። ግጭቱ ወደ ቀጠናው እንዳይስፋፋ ፍርሃት አለ። ባርብራ ስላቪን በስቲምሰን ማዕከል የመካከለኛው ምስራቅ ተንታኝ ናቸው።
If Israel is going to mount a ground invasion of Gaza, I think there is real concern.
እስራኤል በጋዛ ላይ የምድር ወረራ የምታካሄድ ከሆነ የኢራንን ድጋፍ የሚያገኙ የኢራንን ዓላማና በእስራኤል ላይ ያላትን ጠላትነት የሚጋሩ ቡድኖች ወደ ግጭቱ እንዳይገቡ ስጋት አለ።
ይህም በኢራን የሚደገፈውንና በሊባኖስ የሚገኘውን ጠንካራውን ነውጠኛ ቡድን ሄዝቦላን ይጨምራል። የእስራኤል ኃይሎች ሰሞኑን ከሄዝቦላ ጋር የሮኬት ተኩስ ተለዋውጠዋል። የእስራኤል ሚሳኤሎች በደማስቆና አሌፖ ያሉ አየር ማረፊያዎችን ማጥቃታቸውንና መንደርደሪያዎችን ማውደማቸውን ሶሪያ ዛሬ አሙስ አስታውቃለች። እስራኤል በጉዳዩ ላይ ያለችው ነገር የለም። ከዚህ በፊት ግን ሶሪያ ከኢራን የሚላክ መሳሪያን ለሂዝቦላ እንዲቀርብ ታመቻቻለች ስትል ክስ አስተምታለች። በውስጥ ፖለቲካ በመሪር ሁኔታ ተከፋፍለው የነበሩት የእስራኤል ፖለቲከኞች ከሐማስ ጥቃት ወዲህ የጋራ መንግስት አቋቁመዋል። ይህ ለባላንጦቻቸው ጥሩ ዜና አይደለም የሚሉት በመካከለኛው ምስራቅ የቀድሞ የአሜሪካ ልዑክ ደኒስ ሮስ ናቸው።
I don't rule out the possibility there'll be an all-out war, although Hezbollah was counting on divisions in Israel.
ከበድ ያለ ጦርነት አይኖርም ብዬ አልገምትም። ሂዝቦላ በእስራኤል ውስጥ መከፋፈል ይኖራል የሚል ግምት ነበረው። ያ ግን አልሆነም። በዚህ ሊበሳጩና ለአጠቃላይ ጦርነት ፍላጎት ሊያሳዩ ይችላሉ። እንዳልኩት በእስራኤል ጥቃት የሚደርስባት ከሆነ ኢራን ሂዝቦላ እንደ ተባባቂ ይዞ ለመቆየት ፍላጎት ሊኖራት ይችላል።
እስራኤል ጥቃቷን ከጋዛ በተጨማሪ ወደ ሌሎች የኢራን አጋሮችና የእጅ አዙር ጦር ተሳታፊዎች ልታዞር ትችላለች። በሄናም ታሌብሉ ከዲፌንስ ኦፍ ዲሞክራሲስ ፌዴሬሽን
There's always the potential for Israel to strike elsewhere for
በርግጥ እስራኤል ወደ ሌላ ቦታ ጥቃት እንደምትሰነዘር መገመት ይቻላል። ወደ ሊባኖስ ብቻ አይደለም። በርግጥ ያ የሚሆነው ከሊባኖስ ጋር ሶስተኛ ጦርነት ነው የሚሆነው። በእስራኤልና በኢራን መካከል አሁን በተዘዋዋሪ የሚደረገው የሳይበርና የባህር ላይ ግጭቶች የመስፋፋት እድል ይኖራቸዋል።
በለንደን ዩኒቨርሲቲ የመካከለኛው ምስራቅ ተቋም ተንታኟ ሊና ካቲብ እስራኤል በቀጥታ ኢራንን ታጠቃለች የሚል እምነት የላቸውም።
Because this would already stretch
ምክንያቱም የሐማስ ግጭት የእስራኤልን አቅርቦት ተፈታትኗል። ለምሳሌ የደህንነት ቢሮን መመልከት ይቻላል።
አሜሪካ አውሮፕላን ተሸካሚ መርከቧን ወደ ቀጠናው አስጠግታለች። ፕሬዚደንት ጆ ባይደን እንዳሉት ትርምጃው ለኢራን ማስጠንቀቂያ ነው። ተጠንቀቂ ያልናት ነው ብለዋል ባይደን። ይህ በእንዲህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጦርነቱ እንዳይስፋፋ ዲፕሎማሲያዊ ጥረት ለማድረግ መካከለኛው ምስራቅን በመጎብኘት ላይ ናቸው። ትናንትና ዛሬ እስራኤልንና ዮርዳኖስን የጎበኙት ብሊንከን ወደ ካታር፣ ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስም ያቀናሉ ተብሏል። እስራኤል በጥቃቱ ሕይወታቸውን ያለፈ ዜጎቿን በመቅበር ላይ ነች። ብሊንከን በእስራኤል ቆይታቸው ቤንያሚን ኔታንያሁን ጨምሮ ከከፍተኛ ባለስልጣኖች ጋር ተገናኝተዋል። እንዲሁም በጥቃቱ ቤተሰቦቻቸውን ያጡትን አግኝተዋል። በእስራኤል የተገኙት እንደ አንድ አሜሪካዊ ዲፕሎማት ብቻ ሳይሆን እንደ አንድ አይሁድ አባት እና የቤተሰብ ኃላፊም ጭምር እንደሆነ ተናግረዋል። ስቃዩ ከባድ እንደሆነ እንደሚረዱም አውስተዋል።
The message that I bring to Israel is this. You may be strong enough on your own to defend yourself.
ወደ እስራኤል ይዤ የመጣሁት መልእክት ነው። ራሳችሁን ለመከላከል አቅሙ ሊኖራችሁ ይችላል። አሜሪካ ስካለሽ ድረስ ግን አቅሙ ሊኖራችሁ ግድ አይደለም። በፍጹም ሁሌም ከጎናችሁ ነን።
ብሊንከን በቆይታቸው ጦርነቱ በቀጠናው እንዳይስፋፋ እንደሚጥሩ አስታውቀዋል። እንዲሁም 150 የሚሆኑ ታጋቾችን ለማስለቀቅም እንደሚጥሩ አስታውቀዋል። ግጭቱ እስካሁን በሁለቱም ወገን በኩል የ2800 ሰዎችን ሕይወት እንደቀጠፈ ተነግሯል። ብሊንከን ስለ ቀጣይ ቀናት ጉብኝታቸው ይህን ብለዋል።
From here I'll go on to Jordan where I'll meet with His Majesty King Abdullah and the Palestinian Authority President.
ከዚህ ወደ ዮርዳኖስ ሄዳለሁ። በዛም ከግርማዊነታቸው ንጉስ አብደላና ከፍልስጤም ራስ ገዝ ፕሬዝዳንት መሐመድ አባስ ጋር ገናኛለሁ። በሚቀጥሉት ቀናት ደግሞ የሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ግብጽና ቃጣር መሪዎችን እናገኛለን።
እስራኤል ጋዛን ከአየር መደብደቧን በቀጠለችበት ሁኔታ የጋዛን ነዋሪዎች ሰብአዊ ፍላጎት መልስ ለመስጠት በሚቻልበት ሁኔታ ላይ ከእስራኤል ባለስልጣናት ጋር መነጋገራቸውን ብሊንከን አስታውቀዋል። ሲቪሎች ከጋዛ ደህንነታቸው ተጠብቆ ስለሚወጡበት ሁኔታም ከአካባቢው መሪዎች ጋር በሚገናኙበት ወቅት እንደሚነጋገሩ ብሊንከን ጠቁመዋል። ጠቅላይ ሚኒስትር ኔታንያሁ ፍጹም ሰይጣናዊ ብለው ለጠሩት የሐማስ ጥቃት መልስ መስጠቷን በመቀጠል እስራኤል በተያዙት የፍልስጤም ግዛቶች ዙሪያ እጅግ በርካታ ሰራዊቷን፣ ታንኮችንና ከባድ መሳሪያዎችን በማከማቸት ላይ ነች።
በዚሁ የእስራኤልና የሐማስ ጦርነት ዙሪያ የእስራኤል ከስኔት ወይም ሸንጎ አባል የሆኑት ትውልደ ኢትዮጵያ ቤተ እስራኤል ዶክተር ጸጋ ፋንታውን መላኩ ማብራሪያ ሰጥተውናል። አሉላ ከበደን ያነጋገራቸው።
ዶክተር ጸጋ ፋንታው መላኩ የእስራኤል ፓርላማ አባል በቅድሚያ ለጊዜው አመሰግናለሁ።
በጣምንማ ማሰከን እኔም ስለጋበዝከኝ።
ዶክተር ጸጋ ከድንገተኛው የሐማስ ጥቃት በኋላ አካባቢው ወደ ለየለት ጦርነቶች መግባቱ ይታወቃል። እስኪ የቀዳሚውን ጥቃትና የተከተለውን የጦርነት ሁኔታ በሚገመግሙበት እንጀምር። አሁን ያለውን አጠቃላይ ተጨባጭ ሁኔታ ጨምረው ቢያስረዱን።
ጋዛ ውስጥ የሚገኝ ሐማስ በመባል የሚጠራ የፍልስጤም ድርጅት ሲሆን አይሰስ ከምንለው ጋር የተለየ አይደለም። የፈጸሙት ድርጊት ህፃናትን በሳት ማቃጠል፣ አዛውንቶችን በጥይት መግደል፣ ወጣት ልጆችን መጥለፍ፣ የ85 ዓመት አዛውንት የሆሎኮስት ሰርቫይቨር ከጀርመን ናዚ ጭፍጨፋ የተረፉትን ሁሉ ጠልፎ የወሰዱ ናቸውና በጣም በጣም ሆኖ ተሰምቶ የማይታወቅ ድርጊት ነው የተፈጸመው በእስራኤል ደቡባዊ ክፍል። ከዚህም በመነሳት የእስራኤል መንግስት በአስቸኳይ የወሰደው እርምጃ በአሁኑ ሰዓት ጦርነት ላይ መሆናችን ታውጇል። በእስራኤል ፓርላማም ይህ ጉዳይ ጸድቋል። በሰሜኑ ክፍል ደግሞ በሊባኖስ የሚገኘው የህዝቡላ ሽብር ፈጣሪ ድርጅትም እየዛተ ነው ያለው። ይህ ሁሉ የሽብር ፈጣሪ ድርጅት የሚፈጸመው በኢራን ድጋፍ ነው። ኢራን እስራኤልን ለማጥፋት ፍላጎት አላት። ስለዚህ የህዝቡላ ሽብር ፈጣሪ ድርጅትን፣ የሐማስ ድርጅትን እንዲሁም በምስራቁ በኩል በይሁዳ ሰማ ያ ደግሞ የፍልስጤም የተለያዩ ድርጅቶችን በማስታጠቅ ጉዳት ለማድረስ የምታደርገው ጥረት ነው። ለዚህ ሁሉ ያበቃ ያለንበት ሁኔታ በእውነት ቀላል አይደለም፣ ከባድ ነው። በአሁኑ ሰዓት ይሄ ድርጊት በመፈጸሙ ምክንያት እስራኤል ለጦርነት መውጣቷን በይፋ አውጃለች። ከዚህ በመነሳት ሮኬቶችም ይተኮሳሉ፣ የእስራኤል አየር ኃይልም አጸፋውን ይመልሳል፣ በቅርቡ እግረኛ ጦርም ሊገቡ ይችላሉ። የመንግስት ውሳኔ በአሁኑ ሰዓት የሐማስ ሽብር ፈጣሪ ድርጅትን ሙሉ በሙሉ ለማጥፋት ነው።
ከዚህ ቀደም ከነበሩ ጦርነቶች የተለየ ነው ማለት ነው።
ድሮ የነበረው የሽብር ፈጠራ ድርጊት ሲፈጽሙ ሮኬቶችን ሲተኩሱ የነሱን የተለያዩ ጽህፈት ቤቶችን፣ ተቋማትን የአየር ኃይሉ ይደበድብ ነበር። አሁን ግን ያበቂ ስላልሆነ ከስሩ መንቀል አለብን የሚል ውሳኔ ስለተላለፈ ያ አለው ዝግጅት በዚህ ዙሪያ ነው። ምንም በዓለም ከሚደነቁት መከላከያ ኃይሎች መካከል በተለይ በመካከለኛው ምስራቅ በአንደኝነት የሚገኝ መከላከያ ኃይል ቢኖረንም ጦርነት መቼም ቀላል አይደለም።
በዋናነት ይህ ዘመቻ ምን ለማስፈጸም ነው የሚካሄደው?
አንደኛ የሐማስ ሽብር ፈጣሪ ድርጅትን ማንኮታኮት ነው። ከጋዛ ሙሉ በሙሉ ማጥፋት ነው። ማጥፋት ሲባል እግረኛ ገብቶ አንድ ባንድ ካሉበት ማጥፋት ነው። እነኚህ ሽብር ፈጣሪዎች ለሰው ህይወት ምንም ቦታ አይሰጡም። ሁለተኛው በሐማስ ላይ እስራኤል የምትወስደው እርምጃ ለሌሎችም ለወደፊቱ እስራኤልን መንካት ማለት አጸፋው የመረረና የከፋ እንደሚሆን መረዳት አለባቸው። በፊተኛው እዚህ ደረጃ ላይ የተደረሰው ብዙ ጊዜ በእስራኤል በኩል ብዙም ጠንካራ እርምጃ አልተወሰደም። ይወሰድ የነበረው የአጭር ጊዜ እርምጃ ነው። አሁን ግን ዘለቄታዊ የሆነ ስርነቀል እርምጃ መውሰድ አለብን። በሁለተኛ ደረጃ በእኛ በእስራኤላውያን ያለው አመለካከት ምንድን ነው? በጀርመን ናዚዎች ከ6 ሚሊዮን የሚበልጠው ወገናችን ተጨፍጭፏል። ከዛም በስደት ዓለም የቆየው ህዝብ ተበትኖ በኖረበት ሀገር በነበረበት ቦታ በጸረ ይሁዳን እንቅስቃሴ ወይም በጥላቻ ብዙ ሰቆቃ ያሳለፈ ህዝብ አገር አቋቁሟል። ስለዚህ ያ ጭካኔ እንዳይደገም የሚላለ። ሌላው ከሌላው ዓለም ለየት የሚያደርገው የእስራኤል ህዝብ ምንድን ነው? አንድ ነው። እስራኤል ህዝብ የውጭ ጠላት ሲመጣበት በመካከላችን ንፋስ እንኳን አይገባም። ትልቁ ምሳሌ ብነግርህ አቶ አሉላ፣ ዛሬ የእስራኤል ፓርላማ ተቀናቃኝ የፖለቲካ ፓርቲዎች ከኛ ከገዢው ፓርቲ ጋር መጨመራቸው የሚያመለክተው ምንድን ነው? አንድ ላይ መሄዳችን ነው።
ዶክተር ጸጋ፣ በርካታ የእስራኤል ዜጎችና የውጭ ሀገር ተወላጆችን ጨምሮ የዩናይት ስቴትስም ዜጎች እንዳሉበት ተገልጿል። በሐማስ ኃይሎች ታግተው ተወስደዋል። የእስራኤል መንግስት የያዘው ከበባ ለእነኚህ ሰዎች ህይወት አደጋ ይደቅናል፣ ለህልውናቸው አደጋ አለው የሚለውን አስመልክቶ ሐማስ ከበባው ቀጠለ ብጅ ያሉትን ታጋቾች ህይወት አጠፋለሁ ማለቱም ተሰምቷል። ስለዚህ ምን ይላሉ? በግልም እንደ ፓርላማ አባልም
በእነዚህ በተጠለፉት ሰዎች ላይ ሐማስ ምን እንደሚያደርግ ባይታወቅም ሁኔታውን የሚከታተል ሰውም ተመድቧል። በጣም ታዋቂ የሆነ ሰው በጉዳዩ ላይ የተለያዩ ሀገራትም ብዙ የተለያየ ዜግነት ያላቸውም ይገኛሉና ይህ በዚህ እንዳለ በጎን በኩል ድርድር ይሆናል የሚል ነገር አለ። ግን እስራኤል አሁን ያላት አላማ ድርድር የሚለው ሳይሆን ሐማስን ለዘለቄታዊ እርምጃ በመውሰድ ማጥፋት አለብን የሚል ነው።
የእስራኤል ሴኔት ወይም ፓርላማ አባል የሆኑትን ዶክተር ጸጋ ፋንታው መላኩንና አሉላን አመሰግናለሁ። ሙሉ ቃለ መጠይቃቸውን በዌብሳይታችንና በማህበራዊ ድረ ገጾቻችን ላይ ያገኛችኋል። ወደ ፍልስጤማውያኑ ስንመለስ መሄጃ የሌላቸውን ሰዎች ከአካባቢያቸው ለቀው እንዲወጡ እስራኤል ዛሬ ያወጣችው ትዕዛዝ ዘር የማጽዳት ዘመቻ ነው ሲሉ በተባበሩት መንግስታት ድርጅት የፍልስጤም አምባሳደር ሪያድ መንሱር ዛሬ ማምሻውን ክስ አሰምተዋል። አምባሳደር ሪያድ መንሱር ከአረብ ሀገሮች አምባሳደሮች ጋር ስብሰባ ከመቀመጣቸው በፊት በሰጡት ቃል ሰው ለቆ እንዲወጣ የእስራኤል ወራሪ ኃይሎች ባዘዙበት ጋዛ ሰሜናዊ ክፍል ውስጥ አሁን ምን እየሆነ እንደሆነ አናውቅም፣ ሰው ወዴት መሄድ እንዳለበት አያውቅም ብለዋል። ከአንድ ሚሊዮን በላይ የሰሜን ጋዛ ነዋሪዎች ለራሳቸው ደህንነት በሚል በ24 ሰዓት ውስጥ ወደ ደቡብ ጋዛ እንዲሸሹ የእስራኤል ወታደራዊ ባለስልጣናት ትላንት ማስጠንቀቂያ አውጥተው ነበር። እስራኤል ማስጠንቀቂያውን የሰጠችው በምድር ታካሄዳለች ከተባለው ጥቃት በፊት መሆኑም ተመልክቷል። ሐማስ በበኩሉ በወራሪዎች የሚነዛው አጸያፊ ያለው የስነ ልቦና ጦርነት ውስጥ በቤታችሁ ጠንታችሁ ቆሙ ሲል ማስተላለፉን አሶሲየትድ ፕሬስ ዘግቧል። ይሁን እንጂ ስጋት የገባቸው የሰሜን ጋዛ ነዋሪዎች እየለቀቁ ቢሆንም ምን ማድረግ እንዳለባቸው ባለማወቅ ግራ የተጋቡ መሆናቸውም ተዘግቧል። ሁኔታውን ጋዛ ከተማ ያሉት የመንግስታቱ ድርጅት የፍልስጤም የስደት ጉዳዮች ኃላፊ ኢናስ ሐምዳን ትርምስ ሲሉ ገልጸውታል። ጋዛ ውስጥ 340 ሺህ ሰዎች መፈናቀላቸውን የመንግስታቱ ድርጅት ትላንትና አስታውቆ ነበር። ሐማስ ጠልፎ ያገታቸውን እንዲለቁ የእስራኤል መንግስትም መጠየቁን ቀጥሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከመካከለኛው ምስራቅና ከፋርስ ባህረ ሰላጤ ሀገሮች መሪዎች ጋር እየዞሩ እየተነጋገሩ ሲሆን የመከላከያ ሚኒስትር ሎይድ ኦስቲንም እስራኤል ይገኛሉ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ አካባቢው እንዲረጋጋና ሰብአዊ እርዳታ እንዲላክም ጥሪ አሰምተዋል። በሌላ በኩል ደግሞ እስራኤል ጋዛ ውስጥ የምትወስደው እርምጃ መዘዝ ይኖረዋል ስትል ለሐማስ ድጋፍ ትሰጣለች የምትባለው ኢራን አስጠንቅቃለች። ከዚሁ ከእስራኤልና ሐማስ ጦርነት ወር ዘገባዎች ሳንወጣ ሐማስ ከተለያዩ የዓለም ክፍሎች ድጋፍ እንዲደረግለት ጥሪ ማቅረቡን ተከትሎ በተለያዩ ዓለም የሚኖሩ አይሁዶች የደህንነት ስጋት አስነስቷል። በዋሽንግተን ግዛት የምትገኘው ዘጋቢያችን ናታሻ ሞዝጎቪያ በዩናይትድ ስቴትስ ከሚገኙ ዩኒቨርሲቲዎች መካከል በአንዱ ተገኝታ የተመለከተችው ውጥረትም ይህንን ስጋት የሚያሳይ ነው ትለናለች። ቢሳን ባርጎቲ ሲያትል በሚገኘው ዋሽንግተን ዩኒቨርሲቲ ሐሙስ ለት የተዘጋጀውን ሰላማዊ ሰልፍ ያሰናዳው ሳመዱን ሲያትል የተሰኘ የፍልስጤማውያን እስረኞች አንድነት መረብ አባል ሲሆን ሰልፈኞቹ ኢንቲፋዳ ኢንቲፋዳ በማለት ሲጮሁ ተሰምተዋል።
ሁለት እጆቻችንን ተጠቅመን ራሳችንን ነጻ ማውጣት የምንችል ስለሚመስላቸው ፍርሃት ይስማቸዋል።
ሐማስ በውጭ የሚገኙ ፍልስጤማውያን ለትግላቸው አጋርነት እንዲያሳዩ ያቀረበው ጥሪ በተለያዩ የዓለም ክፍሎች በሚኖሩ የአይሁድ ማህበረሰቦች ዘንድ ትልቅ ስጋት ፈጥሯል። አንዳንድ የአይሁድ መብት አቀንቃኞችም የፍልስጤማውያንን ራስን የመከላከል መብት ለመደገፍ በሲያትል በተደረገው ሰልፍ ዙሪያ ስጋታቸውን ገልጸዋል። ለሰልፉ የተበተነው በራሪ ወረቀት በፓራሹት የሚወርድ ሰው የሚያሳይ ሲሆን ሐማስ ከጋዛ ወደ እስራኤል ከገባባቸው መንገዶች አንዱ ነው። ከአይሁድ ተማሪዎች አንዷ የተሰማትን ስሜት እንዲት ገልጻለች።
ህዝባችን እንዲሞት ይፈልጋሉ፣ እንድንገደል ይፈልጋሉ።
ሌላ አይሁዳዊ ተማሪም እንዲሁ ፍርሃት እንደተሰማት ትናገራለች።
ያስፈራል፣ ደህንነት አይሰማኝም። የሚሉትን መስማት ትችያለሽ እኮ።
በአካባቢው የሚኖረው የአይሁድ ማህበረሰብ አባል የሆነው ዴቪድ ሱሊቫን በበኩሉ የህብረተሰቡ ስጋት ተገቢ መሆኑን ይገልጻል።
I hear people's pain, right? I really, really do.
የሰዎች ህመም ስሜት ይገባኛል፣ የእውነት ይሰማኛል። ብዙ ሰዎች እዚህ ያሉት ግን ኢንስታግራማቸው ላይ የሚለጥፉት ወሬ ለማግኘት ነው። እዚያ ግን ህይወታቸው በእርግጥም አደጋ ላይ የሆኑ ሰዎች አሉ።
አንዳንድ የአይሁድ መብት አቀንቃኞች የሰልፉን ተሳታፊዎች ለመቃወም ሞክረዋል። ለምሳሌ የአካባቢው ምክራብ ፕሬዝዳንት የሆኑት አሪ ሆፍማን ለፍልስጤም ድጋፍ በሚያሰሙ ተቃዋሚዎች ላይ በመጮህ ድምጻቸውን አሰምተዋል።
ሐማስን እንደ አሸባሪ ድርጅት ታወግዛላችሁ?
ቢኩርቶሊም ማችዚካይ ሀዳት የተሰኘ በአካባቢው የሚገኝ የኦርቶዶክስ ሲኖዶድ ፕሬዝዳንት የሆኑት አሪ ሆፍማን ለአሜሪካ ድምጽ እንደተናገሩት ሁኔታው ለአሜሪካውያን አይሁዶች ምን ያክል መጥፎ እንደሆነ ያሳያል ይላሉ።
እዚህ በዙሪያ ምን እየተከናወነ እንዳለ አያለሁ። እናም በናዚ ጀርመን የተገደሉ ዘመዶችን አስባለሁ። እንዴት ከዚህ አካባቢ መውጣት የነበረባቸው ጊዜ እንደነበረ ሳይገነዘቡ የቀሩት እላለሁ። አሜሪካን ሀገር በሚገኝ ዩኒቨርሲቲ ውስጥ የጻናትን አንገት የቆረጡና ሰዎችን በቁማቸው ያቃጠሉ አሸባሪዎችን ቀለም የለበሱ ሰዎችን እያየው ነው።
በሰልፉ ከተሳተፉ ተማሪዎች መካከል የተወሰኑት ፊታቸውን በጭንብል ሸፍነዋል። አንዳንዶቹ ያነጋገርናቸው ደግሞ ስማቸው እንዳይጠቀስ ጠይቀዋል።
We support the Palestinian resistance.
እኛ የፍልስጤምን ራስ የመከላከል ጥረት እንደግፋለን። ሁልጊዜም ከነሱ ጋር ነን። ለዚህ ነው ድጋፋችንን ልናሳያቸው ወጣ ነው። ራሳቸውን ነጻ እንዲያደርጉ መደገፍ የኛ ድርሻ ነው።
ከሰልፉ አስተጋቾች አንዷ የሆነችው ቢሳን ባርጎቲም የሐማስን ጥቃት እንዴት እንደምትመለከተው ለአሜሪካ ድምጽ ሐሳቧን አጋርታለች።
Last week was the first time that Gazans have actually been able to see the
Gaza የሚኖሩ ሰዎች ቀሪውን የፍልስጤም መሬቶቻቸውን ለመጀመሪያ ጊዜ ማየት የቻሉት ባለፈው ሳምንት ነው። በእስራኤል ወታደራዊ ኃይሎች ለ16 ዓመታት በአየር በባህርና በመሬት በተጣለባቸው ከበባ እላያቸው ላይ ተጭኖ ከነበረው የእስር አየር ነጻ ወጡ።
ባርጎቲ አክላ ያካሄዱት ያሉት ሰልፍ ስለ ሐማስ እንዳልሆነና ይልቁንም ፍልስጤማውያን ከአመታት ጭቆና ጋር ስለሚያደርጉት ትግል እንደሆነ ትናገራለች።
I am not here to reassure any Zionist or Israeli.
እዚህ የመጣሁት ፍልስጤማውያን በቅኝ ግዛት ሰፋሪዎች ከመሬታቸው ተፈናቅለው መደምሰስ አለባቸው ብሎ የሚያምኑ ጽዮናውያን ወይም እስራኤላውያንን ለማጽናናት አይደለም።
ሆፍማን በሰልፉ ላይ የተደረጉት ንግግሮች በቁም ነገር እንደሚመለከቷቸው ይናገራሉ።
Our synagogue is double security along with most of the other synagogues in
እዚህ ዋሽንግተን ያሉ ብዙዎቹ ሳይሆኑ በአጠቃላይ በሀገሪቱ ያሉ ምኩራቦች እያደረጉት እንዳሉት ምኩራባችን የሚያደርገውን ጥበቃ በጥፍ ጨምሯል። ይህ ሁኔታ የተለየ ነው፣ ምክንያቱም ከሽብርተኞች ጋር የሚስማሙና የነሱን ቀለም የለበሱ ሰዎች እንዳሉ ያየን ነው።
ዋሽንግተን ዩኒቨርሲቲ ሐሙስ ዕለት ባካሄደው የትምህርት ቤቱ ስብሰባ የዩኒቨርሲቲው ፕሬዝዳንት አና ማሪ ካውስ ለሐማስ ታጣቂ ሰለባዎች የአንድ ደቂቃ የህሊና ጸሎት እንዲደረግ ጠይቀዋል።
We can have debates about the situation in Palestine for the last 75 years.
ባለፉት 75 ዓመታት በፍልስጤም ውስጥ ስላለው ሁኔታ የተለያዩ ክርክሮችን ልናደርግ እንችላለን። ነገር ግን ሐማስ በሰላማዊ ሰዎች ላይ ያደረሰው ጥቃት እጅግ አስከፊ ነው። ጥቃቱ የተፈጸመበት መንገድ በቴሌቪዥን ካያችሁት የደም ዝውውራችሁን ያቆማል። በእንደዚህ አይነት አስከፊ ጥቃት ማንም ሊደሰት አይችልም።
ዩኒቨርሲቲው ትኩረቱን በዚህ የተባባሰ በሄደ ግጭት ስሜታቸው ለተጎዳ ተማሪዎች የህክምና አገልግሎት በመስጠት ላይ እንደሚያደርግ ካውስ አስረግጠው ተናግረዋል። ሮብለት ከአይሁድ ማህበረሰቦች ጋር በዋይት ሃውስ ተገናኝተው የተነጋገሩት ፕሬዝዳንት ጆ ባይደንም የማህበረሰቡ አባላት አሉብን ያሏቸውን ስጋቶች ተጋርተዋል።
Worry about kids being targeted in school about
በትምህርት ቤት በለት ተለት ህይወታቸው ኢላማ እንዳይደረጉ እንዲሁም ሐማስ ያደረገውን አሰቃቂ ጥቃት በማቅለልና እስራኤልን ተጠያቂ በማድረግ እንዳይጎዱ ትጨነቃላችሁ። ይህ ተገቢ ያልሆነ ነገር ነው።
የብሔራዊ ደህንነት ምክር ቤት ቃል አቀባይ ጆን ከርቢም እንዲሁ ሮብለት በሰጡት መግለጫ አስተዳደራቸው ሊከሰቱ የሚችሉ ስጋቶችን ለመለየትና ለማክሸፍ ከግዛቶችና የአካባቢው ባለስልጣናት ጋር እየሰራ መሆኑን ተናግረዋል። በናታሻ ሞዝጎቪያ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው የተከታተላችሁት ያላችሁት። አሁንም ከእስራኤልና ሐማስ ጦርነት ጋር ወደ ተያያዘው ሌላው ዘገባ ስናልፍ ባለፈው ቅዳሜ የሐማስ ታጣቂዎችና ሮኬቶች ወደ እስራኤል እንደገቡ የተዛቡ መረጃዎችም ስርጭታቸው በዚያኑ መጠን ጨምሯል። ግጭቱ መሬት ላይ ብቻ ሳይሆን በኢንተርኔት ላይም እየተከናወነ ነው። የአሜሪካ ድምጽ ጋዜጠኛ ሮቢን ገምትና ሊያስኮት ሲያጠናቀሩትን ዘገባ ኤደን ገረመው እንደሚከተል ታቀርባለች።
ባለፈው ቅዳሜ ሐማስ በእስራኤል ላይ የፈጸመውን ጥቃትና የእስራኤልን ያጸፋ ምላሽ ተከትሎ የአየር ጥቃትና የቦምብ ፍንዳታዎች በእስራኤልና በጋዛ ኢላማዎችን በመምታት ላይ ይገኛሉ። ይህ በእንዲህ እንዳለ የተዛቡ የዜና መረጃዎች የዜና ተንታኞችን ባስደነገጠ መልኩ ስርጭታቸው አይሎ ሰንብቷል። አሌክስ ማላዲቨን የሚዲያ ዋይዝ ዳይሬክተር ነው።
worse than the lead up or following January 6th.
እውነት ለመናገር በማህበራዊ ሚዲያ ላይ እስከዛሬ አይቼ ከማውቀው በባሰ መልኩ በአውሮፓውያኑ ጥር 6 ተብሎ በሚታወቀው የዩናይትድ ስቴትስ ብጥብጥ በኮቪድ-19 ወረርሽኝ ወቅት በክትባቱ ዙሪያ ከነበረው የባሰና እጅግ የበረታ የተዛባ የመረጃ ስርጭት ነው ያየሁት።
የቀድሞ ትዊተር ያሁኑ ኤክስ እና ቲክታክን በመሳሰሉ የማህበራዊ ሚዲያ መገናኛዎች ላይ በሰፊው ከተሰራጨው የመረጃ ለጥፎች ውስጥ ሚዲያ ዋይስ የዚህን ቪዲዮ ምስል ስርጭት ለመከላከል እየጣረ ይገኛል። ቪዲዮ ዩክሬን ለሐማስ የጦር መሳሪያ ታቀብላለች የሚል ሲሆን ወደ 1 ሚሊዮን የሚጠጋ ሰው ተመልክቶታል። ይሁን እንጂ የተለጠፈው ዜና እንዲሁም የቪዲዮ ምስሉ የሐሰት ናቸው። ሌላው ተመሳሳይ ቪዲዮ ደግሞ በብረት የታጠረ ሳጥን ውስጥ የታሰሩ ህጻናትን ምስል የሚያሳይ ሲሆን ህጻናቱ በሐማስ የተጠለፉ አይሁዳውያን ናቸው ይላል። ነገር ግን ዋሽዳክ የተሰኘው የሚዲያ መብት ተቋም ቪዲዮ ከሐማስ ጥቃት ከቀናት በፊት ቀደም ብሎ የነበረ መሆኑን አረጋግጧል። በዚህ በሶስተኛው ምስል ላይ የሚታየው ደግሞ እንደ አንዲት የቢቢሲ ጋዜጠኛ በማስመሰል የተለጠፈ ቪዲዮ ሲሆን የተለጠፈው ጽሑፍም የሐሰት ነው። ቢቢሲ ቬሮና ማርኬት የተሰኘች ዘጋቢም ሆነ ታቀርባለች ተብሎ የተዋወቀው ኢንሳይድ አሜሪካ የተሰኘው መሰናዶ የለውም። ኤክስ ኋላ ላይ አካውንቱ የመተግበሪያውን ህግ ጥሷል በማለት ዘግቶታል። የቀጥታ የቴክስት ልውውጥ ባለባቸው አካባቢዎች አብዛኛውን ጊዜ ጋዜጠኞች ከባድ ጉዳት የደረሰባቸው ስፍራ ላይ ለመድረስ ያዳግታቸዋል። ይህ ታዲያ የመረጃ ክፍተት የሚፈጥር ሲሆን ሐሰተኛና የተዛቡ ዘገባዎችም በዚህ ክፍተት ይጠቀማሉ። ሻሪፍ ማንሱር ሲፒጄ ተብሎ የሚታወቀው የጋዜጠኞች መብት ተሟጋች ተቋም ባልደረባ ናቸው።
በድረገጾች ላይ ያሉ የፕሮፓጋንዳ ዜናዎችና የተለያዩ ለማህበረሰቡ በሰዓቱ መቅረብ ያለባቸውን ተአማኒ የሆኑ የተለያዩ የዜና አጥራቶችን ያዋድቃሉ። በዚህ የተነሳም ሚሊዮኖች ይጎዳሉ።
ማህበራዊ ድረገጽ ለጋዜጠኞች ዘገባቸውን ለማዳረስ ቢያግዝም የተዛቡ ዜናዎች እንዲሰራጩ ሰፊ ሚና ይጫወታል። አንዳንድ የመገናኛ ብዙሃን ባለሙያዎች ኤክስ የሰራተኛ ቅነሳ ማድረጉ የተዛቡና ሐሰተኛ ዜናዎች እንዲሰራጩ ክፍተት ፈጥሯል ይላሉ።
I think by habit a lot of journalists like myself and then a lot of regular people flocked to
እንደሚመስለኝ በልምድ እኔን ጨምሮ እጅግ ብዙ ጋዜጠኞች በእስራኤልና ሐማስ ምን እየተፈጠረ ነው የሚለውን ለመረዳት ቀድሞ ትዊተር ተብሎ ወደሚታወቀው ወደ አሁኑ ኤክስ ፊታችንን አዙረናል። እንዳለመታደል ሆኖ የአዲሱ ኤክስ የተአማኒነትና የደንነት ክትትል ቢሮው ሰራተኞች በመቀነሳቸው እንደቀድሞው ያሰት የተዛቡና ይባስ ብሎም ጸብ አጫሪ የሆኑ በጥላቻ የተሞሉ ዜናዎችን የሚያግዱ በበቂ ሁኔታ የተሟሉ ሰራተኞች የሉትም።
የአውሮፓ ህብረት በዚህ ሳምንት ሐሙስ ለኤክስ ማህበራዊ ሚዲያ ገጽ ባለቤት ለኤሎን መስክና ለሌሎች የማህበራዊ መገናኛ ብዙሃን ተቋማት ይህን መሰል መረጃዎችን እንዳያጋሩ የህግ ተጠያቂነታቸውን እንዲያስታውሱ አሳስቧል። ኤክስ መተግበሪያም የማህበራዊ መገናኛ ብዙሃናችን ግልጽነት የተሞላበት ነው የሚል ምላሽ የሰጠ ሲሆን አክሎም የአውሮፓ ህብረት የተፈጸሙ ጥሰቶችን ዝርዝር እንዲልክ ጠይቋል። ይህ በእንዲህ እንዳለ ሐሰተኛ የመረጃ ስርጭት በበዛበት በዚህ ወቅት ጋዜጠኞች ተከታታዮቻቸው የታመነ መረጃ እንዲያገኙ እውነታውን ከልብ ወለድ መለየት ይኖርባቸዋል። ለሮቢን ገስ ዘገባ ኤደን ገረመው።
አሁን ደግሞ ከእስራኤልና ጋዛ ጦርነት ወጣ ብለን ወደ ሀገር ውስጥ ወሬዎችን እንመለሳለን። በትግራይ ክልል በሰሜን ኢትዮጵያው ጦርነት ህይወታቸው ያለፈ የቀድሞ የትግራይ ተዋጊዎችን ለመዘከር የሶስት ቀናት ሀዘን ታውጇል። ከነገ ቅዳሜ ጥቅምት 3 እስከ 5 ድረስ በታወጀው የሀዘን ቀን በጦርነቱ ህይወታቸው ያለፉ ተዋጊዎች ክብራቸውን በሚመጥን ስነ ስርዓት እንደሚዘከሩ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አስታውቋል። ለሟች ቤተሰቦችም ጊዜያዊ አስተዳደሩ የእዝን ድጋፍ ለመስጠት እንደተዘጋጀ ፕሬዝዳንቱ አክለው ገልጸዋል። ሀዘኑን ለመካፈል ወደ ተለያዩ አካባቢዎች በርከት ብለው የሚሄዱ ሀዘንተኛ ቤተሰቦች ዘመዶችንና ቀራቢዎችን በመቀለ ከተማ መመልከቱን ገልጾ ሙልጌታ ጽብሃ ተከታዩን ዘገባ አድርሶናል።
የትግራይ ክልልን መነሻ ባደረገውና ለሁለት አመታት በዘለቀው የሰሜን ኢትዮጵያው ጦርነት ከትግራይ ኃይሎች ጎን ተሰልፈው ሲዋጉ ህይወታቸው ያለፈ የቀድሞ ተዋጊዎችን ለመዘከር ከነገ ቅዳሜ ጥቅምት 3 እስከ 5 ቀን 2016 ዓ.ም ድረስ የሶስት ቀን ሀዘን እንደታወጀ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አስታውቀዋል። ፕሬዝዳንቱ አቶ ጌታቸው ረዳ በጦርነቱ ህይወታቸው ያለፉት ተዋጊዎች ሰማዕታት እንደሆኑ ገልጸው የትግራይ ህዝብ ህልውና ለመጠበቅ ክቡር ህይወታቸውን የከፈሉ ናቸው ብለዋል።
ትግራይ
ብርክ ይሁን አመላ ዓለም
በእነዚህ ቀናት ሰማዕታቱ በትግራይ ክልልም ይሁን በመላው ዓለም ባሉት የትግራይ ተወላጆች ዘንድ ይዘከሩበታል። ለሰማዕታቱ የሚገባቸውን ክብር የሚሰጡ ሥራዎች የሚፈጸሙባቸው ቀናት ይሆናሉ።
በጦርነቱ ህይወታቸው ያለፉ የቀድሞ ተዋጊዎች ብዛት ምን ያህል እንደሆነ የተጠየቁት አቶ ጌታቸው ለህልውናችን ከባድ ዋጋ ከፍለናል ቁጥሩን መግለጽ በሚገባን ጊዜ እንገልጻለን ሲሉ ምላሽ ሰጥተዋል።
ህድህድ ሱው በህድህድ ስድራ ምስክር ወረቀት ጽፈናልና
ለእያንዳንዱ የተሰዋ ተዋጊ ቤተሰብ የምስክር ወረቀት አዘጋጅተን ልከናል። ምን ያህል እንደሆኑ ቁጥሩ እጃችን ላይ አለ። ቁጥሩ ምንም ያህል ቢሆን የከፈልነው ዋጋ ከባድ ነው። የተሰውት ተዋጊዎች ቁጥር ሩብ ወይም ከሩብ በታች አሊያም 100% እንኳን ቢሆን ከባድ ዋጋ ነው የሚል እምነት አለኝ። ቢቻል ያለ አንድ መስዋዕትነት የራስን እድል በራስ የመወሰን መብታችን የሚረጋገጥበት መንገድ ቢኖር እርሱን እንመርጥ ነበር። ለህልውናችን የከፈልነው 1000 ይሁን 20000 ዋጋው ውድ ነው። አሃዙን መግለጽ በሚገባን ጊዜ እንገልጻለን።
ህይወታቸው ያለፉት የቀድሞ ተዋጊዎች በልዩ ልዩ የሥራ ዘርፍና የኑሮ ሁኔታ ላይ እንደነበሩ ከተሰበሰበው ሪፖርት ለመረዳት እንደተቻለ አቶ ጌታቸው ገልጸዋል። በትግራይ ክልል ከነገ ቀዳሜ ለሚጀምረው የመታሰቢያ ቀን የሟች ቤተሰቦችን ሐዘን ለመካፈል ብዙዎች ወደ ተለያዩ የክልሉ አካባቢዎች ሲጓዙ አይቻለው። ዛሬ አርብ በመቀለ ከተማ ላጪ በተባለ መናሃራ እንደተመለከቱት በከተማ ታክሲ ሰዎች በአውቶቡሶችና በጭነት ተሽከርካሪዎች ሳይቀር ለክሶ ለመدرس የሚጓዙ አዘንተኞች ነበሩ። በተምቤን አብይ አድ ከተማ የሚገኙ ያጎታቸውን ልጅና ሌሎች የቅርብ ሰዎችን ለመدرس በመናሃሪያ ለመሳፈር ሲዘጋጁ ያገኙቸው አቶ ሀጎስ ገብረትንሳይ የሐዘን የመጨረሻ እንዲሆን መሪዎች የሰላም አማራጭን እንዲያስቀድሙ ጠይቋል።
ልቡሙሎም ሱዋት አፍተፋ ዘለውስ ዘይረ ጽናት ሆኩ ለፈበ
ያጎቶችን ልጆች ብቻ ሳይሆን በዚያ በሐዘን ያሉ ቤተሰቦችን ሁሉ እየዞርኩ ጽናት ይስጣችሁ ለማለት ነው እየሄድኩ ያለሁት። ወላጆቼ ወንድም እህቶቼ ከመደፈሩ ብለው ለህዝባቸውና ለማንነታቸው ነው የተሰውት። ይህ ደግሞ የመላው የትግራይ ህዝብ ሐዘን ነው። ይህ ጦርነት የመጨረሻ እንዲሆንና ሐዘናችንንም የሐዘን ዳርቻ እንዲያደርግልን መንግስት ለሂቃንና ህዝቡ በአጠቃላይ በተረጋጋ መንፈስ ተቀምጦ ልዩነቶችን በውይይት መፍታት ይኖርባቸዋል። ተፈናቃዮችን ወደ ቀያቸው የመመለስና በሌሎች ኃይሎች የተያዙ የትግራይ መሬቶችን አስመልክቶ ያሉት ችግሮች በመነጋገር ነው መፍትሄ ማግኘት ያለባቸው። ትክክለኛ ፍትህ እንዲሰፍን ውይይት ነው መቅደም ያለበት።
ሀፍቶም ሀዱሽ በጦርነቱ የተሳተፈ የቀድሞ ተዋጊ ወንድሙን ህይወት ማለፍ ሰምቶ ከወላጆቹ ጋር ሐዘን ለመቀመጥ እየተጓዘ በውቅሮ ከተማ ያገኘሁት ወጣት ነው።
መናሃሪያ ብዙህ ሰው አለ።
በዚህ መናሃሪያ ለቅሶ ለመدرس የሚሄደው ሰው ብዙ ነው። የትራንስፖርት እጥረት አለ። ሰው እርስ በራሱ ቢጥናና ደስ ይለኛል። እኛ ልጆቻችን ወንድሞቻችን የደረሱ ብለን ጠይቀናል። በአውደውጊያ መሰዋታቸውን ተነግሮን ሐዘን ላይ ነው ያለነው። ሌሎች ኢትዮጵያውያንም ልጆቻችን የትቀሩ ብለው እንደኛው መጠየቅ አለባቸው።
የትግራይ ክልል ጊዜያዊ አስተዳደር ለአዘንተኛ ቤተሰቦች በአቅሙ ያዘጋጀውን የእዝን ድጋፍ እንደሚሰጥ በመግለጫው ያስታወቁት ፕሬዝዳንቱ አቶ ጌታቸው ረዳ ቀጣይም በዘላቂነት ለማገዝ እንደሚሰራ አመልክተዋል። ለአሜሪካ ድምጽ ሙልጌታ ጽብሃ
ወደ ተከታዩ ዜና ስናልፍ ደግሞ በማከላይ ኢትዮጵያ ክልል ሀዲያ ዞን ምስራቅ ባድዋቾ ወረዳ ለተከታታይ 3 ወራት ደሞዝ እንዳልተከፈላቸው የገለጹ ከ1600 በላይ የ45 ትምህርት ቤቶች መምህራን ስራ ማቆማቸውን አስታወቁ። አማራጭ ገቢ እንደሌላቸው የገለጹት መምህራኑ ቤተሰባቸውን ለማስተዳደር እንደተሳናቸውና ለረሃብ እንደተጋለጡ አመልክተዋል። በወረዳውም የ2016 ዓመተ ምህረት የትምህርት መርሃ ግብር እስካሁን እንዳልተጀመረ መምህራኑ አክለው ተናግረዋል። የሀዲያ ዞን ትምህርት መምሪያ መምህራኑ ለተከታታይ ወራት ደሞዝ እንዳልተከፈላቸውም ነው ችግሩ በበጀት እጥረት እንደተፈጠረና ለመፍታትም ጥረት እየተደረገ እንደሆነ አስታውቋል። የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
በሀዲያ ዞን ምስራቅ ባደወቾ ወረዳ መምሪ እንደሆኑም ለአሜሪካ ድምጽ የገለጹና ለብዙን መገናኛ ትናገራላችሁ ተብለን ያጠፋ እርምጃ ይወሰድብናል በሚል ስማቸው እንዳንጠቅስ ተጠየቁን መምህር ደሞዛቸው ለተከታታይ ወራት እንዳልተከፈላቸው ከመምህራን ማህበር ተወካይ አገኘሁ ያሉትን መረጃ በማጠናከሪያነት አንስተው ተናግሯል።
አባታይ ስኩልና 38 ጁኒየር ቶታሊ 45 ነው ማለት 1644 መምህራንና መምህራን ሰራተኛ አሁን ስራ ትቶ ቤት ነው ያለው። ያው የደሞዝ ጥቅም በጣም ከፍ ያለ ደረጃ ላይ ነው ያለው። ስኮንመረስ ይሄ ሴክተር መስሪያ ቤት በጠቅላላ ዝግ ነው። ማንንም የሚከፋ የሚወጣም የለም።
መለሰ ዮሐንስ የተባሉ የባንቶሲና ትምህርት ቤት ርዕሰ መምህር ደሞዛቸው ለተከታታይ ወራት ስላልተከፈላቸው መምህራን ስራ ለማቆም እንደተገደዱ አስረድቷል።
የሐምሌ 70% ደሞዝ ገባ፣ የናሴም አልተከፈለም፣ ኦሬዲ መስከረም አልተከፈለም። በዚህ ምክንያት ያው ማማራን አልገባም፣ ስራም አልገባም። ያ ደሞዝ ያለመከፈል ዋና ትልቁ ችግር። ምንም ምላሽ የለውም። ሲጠየቅ ያው ፖሊስ ነው የሚታጀበው። አፈና ስለሚደረግ ማንም የሚጠይቅ አካል የለውም። በፖሊስ ስለሚያስመራ ነው። ያው መላ የሚል አካል ካለ ምን አልባት ጠይቃችሁ አቤን እስኪፈልጉልን። ዞን አካላት ራሱ እኮ መጥቶ ምንም የሚሉት ነገርም የለውም እኮ ምንም።
ሀምቡርሳ አንጅሎ በተባለ ትምህርት ቤት የሂሳብ ትምህርት የሚያስተምሩት መምህር ግርማ ማቴዎስ ደሞዛቸው ወቅቱን ጠብቆ እንደማይከፈላቸውና እንዲከፈላቸው ሲጠይቁም አግባብነት ያለው መልስ ከመስጠት ይልቅ በዛቻና ማስፈራሪያም እንደሚያሸማቅቋቸው ገልጿል።
ተማሪ ቤት ነው ያለው። የአካቴት አካባቢ ላይ የተፈጠረውም ግርግር ነበር። እናንተም ሚዲያ ሰርታችሁ ነበር። አሁንም በፖሊስ ሰውን የማሰስ እና የማሰር አንድን ሰው እንዳይናገር የመከልከል እንዲ ያላቸው እኛ አንድና አንድ የፖለቲካ ጉዳይ ጠግንም ያለን አንድ አመራኝ ነው። ቤተሰቦቻችን እየተበተኑ እኛ ታመን መታከም ካልቻል ልጆቻችን ትምህርት ቤት ገብቶ መማር ካልቻሉ ለምንድን ነው ደሞዝ የማይከፈለው? እኛ ደሞዝ ክፈሉልን፣ እኛ ገብተን እንሰራለን። ልጆቻችን ታሞ ይታከሙ፣ ክራይ ቤት እንክፈል፣ ወተታትን ተቸገርን። ምንድን ነው መንግስት ባለበት ሀገር እኛ ይህና ለምንድን ነው የምንሰቃየው የምንለው ነገር ስናወራ ራሱ በእኛ ላይ የፖለቲካ እንቅስቃሴ ነው እነሱ እየሰሩ ያሉት። የስልጣን ግሚያቸውን ጊዜያቸውን የማራዘም ስራ ማስተባበያ ነው እየሰሩ ያሉት።
ሌላ አማራጭ ገቢ እንደሌላቸው የገለጹት መምህራኑ ቤተሰቦቻቸውን ማስተዳደር እንደተሳናቸውና ለራብ እንደተጋለጡ አመልክተዋል።
ምንድን ነው እኛ ሞትን እኮ በቃ ህዝቡ እየተበደለ እየሞተ እየታፈነ መኖር እስከማይቻል በእንቅርት ላይ ግጠገስ አይነት ነው እየሆነ ያለ ያለው ኑሮ ውድነት በዛው እያሰቃየን፣ እንደገና ሌላ የደሞዝ ማጣት በሌላ ጎን ተሰቃየን ተበተን። መንግስት ባለበት ህዝቡ ለምንድን ነው የሚበደለው የሚል በተደጋጋሚ ጠይቀናል። ምንም አንድም ሰው ምላሽ የሚሰጥ ሰው የለም። አጣን፣ በጣም ተቸገርን።
ምህራኑ ስራ ለማቆም በወሰኑበት ጉዳይ ማብራሪያ እንዲሰጡን የጠየቅናቸው የምስራቅ ባደወቾ ወረዳም አስተዳዳሪ ተወካይ ቀጠሮ ከሰጡን በኋላም ስልካቸውን ለማንሳት አልፈቀዱም። ይሁን እንጂ የሀዲያ ዞን ትምህርት መምሪያ ኃላፊ ዶክተር ኪብሞ ደታሞ ችግሩ የተፈጠረው ከበጀት ክፍተት ጋራም በተያያዘ እንደሆነ አስረድተዋል።
ደሞዝ አለመከፈሉን በምስራቅ ባደዋቸው ላይ ሳይሆን በሌሎች አካባቢዎች ላይ እንደዚህ አይነት ጥያቄዎች እኛ ጋርም ይመጣሉ። ነገር ግን ይህንን ችግር ለመፍታት ወረዳውም ዞን መንግስትም በተለይም ደግሞ በዚህ አዲስ በተዋቀረው ክልል ላይ ያሉ አመራሮችን ችግሩን ለመፍታት እየተንቀሳቀሱ ነው። የዚህ ወር ደሞዝም ለማስገባት ፔሮል እየተሰራ ስለመሆኑ ፋይናንስ ላይ ሄጄ ዛሬ ራሱ አረጋግጬ ነው የመጣው። ባጀት እጥረት ካልሆነ በስተቀር እሱን ለመፍታት ደግሞ ወረዳም ዞንም እየተንቀሳቀሰ ስለመሆኑ ነው በእኛ በኩል እያየን ያለ ነው። እንዲያስተዚ መስሪያ ቤት እኛ ደሞዝ መክፈል አንችልም።
በአካባቢው ሰራተኞች ደሞዝ እንደማይከፈላቸው ተደጋጋሚ ጥያቄ የሚያነሱ ሲሆን በዞኑ የመማር ማስተማር ሂደት አፈጻጸምና ውጤታማነት ላይ ጫና አሳድሯል። ችግሩ ስለምን ዘላቂ መፍትሄ እንደማይሰጠው ዶክተር ኪብሞን ጠይቀናል።
ደሞዝ ካልተከፈለ መምህር ትምህርት ገብቶ ለማስተማር እንደሚቸገር ግልጽ ነው። እዚህ ላይ እኔም ሌላ ማወሮ ነገር ማሳምሮ ነገር የለም። ትምህርት እንዲጀመር፣ ትምህርት እንዲሰራ፣ ትምህርት ላይ የተሻለ ውጤት ለማምጣት መምህሩ ትምህርት ቤት ላይ ሆኖ በተረጋጋ መንፈስ እንዲያስተምር፣ ለተማሪዎች በቂ እውቀት እንዲያስተላልፍ የወር ደሞዝ መከፈል ግዴታ ነው። ስለዚህ ይሄ ከባጀት እጥረት ጋር ተያይዞ ያለው ጉዳይ ስለመሆኑ ነው እያነሳ ነው ያለ ነው እንጂ ለመንግስት ሰራተኛም ሆነ ለመምህራን ደሞዝ ላለመክፈል የሚያንገራግር መዋቅርም የለም፣ የሚያንገራግር መንግስትም የለም። እኛ አካባቢ ላይ አሁን ደሞዝ አልተከፈለም ብሎ የሚያቀርበው አካልም ደሞዝ ማለት ስራ ተሰርቶ የሚከፈል እስከሆነ ጊዜ ድረስ መስከረም ላይ ትምህርት ተጀምሮ እየተሰራ ነው ጥያቄ መቅረብ ያለበት የሚለውን ሀሳብ በዚሁ አጋጣሚ ለማስቀመጥ እፈልጋለሁ።
መምህራን የተስተጓጎለ የደሞዝ ክፍያ ጥያቄያቸውን ስራ አቁመው ሳይሆን እየሰሩ መጠየቅ እንዳለባቸው ኃላፊው አሳስበዋል። መምህራኑ ግን በዚህ የኃላፊው ማሳሰቢያ አይስማሙም። በእርግጥ ስራ ሲያቆሙ ተማሪዎች ያለጥፋታቸው እንደሚጎዱና ይህም እንደሚያሳዝናቸው ገልጸው በአገሪቱ የትምህርት ጥራት ያሽቆለቆለ ያለውም በዚህና መሰል ምክንያቶች በታችኛው የትምህርት ደረጃዎች በሚፈጠሩ ተመሳሳይ ችግሮች እንደሆነ ያስረድተዋል። መምህር ግርማ ማቴዎስ።
እንዴት አድርገን እናስተምር? የሁለት ወር ከግማሽ ያለው ደሞዝ ሳይከፈል እንዴት በልቶ ነው? አንተም ታውቃለህ እንግዲህ፣ አክሴስ ሳይኖርህ እንዴት ሆነህ ታስተምራለህ? በጣም ይከብዳል እኮ። ያው የበላ ሰው ነው ሰራው። ልብስ ሳይኖረው፣ ሳሙና መግዣ ሳይኖረው ከቤት ልጆቹን ይሰድቡ ወይ? አሁን እኮ በቃ ይሄ ልማና ነው የቀረው። ምንድን ነው እኛ እኮ በጣም ተቃየም፣ ተሪበናል። ማለታችንም እኮ አንድ ቃል ነው፣ ግን በጣም ተቸገርን። ከዚህ ሁሉ እኮ መጠለያ ቢኖር ስደተኛ ካምፕ ብኖረን ይሻለን ነበረ።
የ2016 ዓ ም የትምህርት ዘመን መርሃ ግብር የጸጥታ ችግር በሌለባቸው ሁሉም አካባቢዎች መስከረም 7 እና መስከረም 14 ቀን 2016 ዓ ም የጀመረ ቢሆንም በሀዲያ ዞን ግን የደሞዛቸው ክፍያ ለተከታታይ ወራት የተስተጓጎለባቸው መምህራን ስራ ለማቆም በመወሰናቸው እስከ ዛሬ ድረስ እንዳልተጀመረ ታውቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም።
የአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ መተላለፉን ይቀጥላል። በሳውዲ አረቢያ የእስር ጊዜያቸውን የጨረሱ ኢትዮጵያውያን ወደ ሀገራቸው መመለስ ባለመቻላቸው አሁንም በእስር ቤት ውስጥ ታጉረው ለከፍተኛ ስቃይ እየተዳረጉ እንደሆነ ለአሜሪካ ድምጽ ተናገሩ። ለደህንነታቸው በመዝጋት ማንነታቸው እንዳይገለጽ የጠየቁ ኢትዮጵያውያን በሳውዲ እስር ቤቶች ከአንድ እስከ 10 ዓመት ታስረው እንደቆዩና ቅጣታቸውን እንደጨረሱ ተናግረው፣ ሆኖም የኢትዮጵያ መንግስት ወደ ሀገራችን ሊመልሰን ባለመቻሉ አሁንም ሽማይሲ በተባለው እስር ቤት ውስጥ ለልዩ ልዩ ችግሮች ተዳርገን እንገኛለን ብለዋል። በቁጥር 300 የሚደርሱ ፍልሰተኞች የእስር ጊዜያቸውን ጨርሰው ወደ ሀገራቸው ለመመለስ እየተጠባበቁ እንዳሉ የጠቀሱት አስተያየት ሰጪዎቹ አሁንም በሽማይሲ እስር ቤት ውስጥ ከ50 ሺህ በላይ ኢትዮጵያውያን ታስረው እንደሚገኙ ገልጸዋል። የውጭ ጉዳይ ሚኒስትር በበኩሉ በሳውዲ አረቢያ የእስር ጊዜያቸውን የጨረሱና በጊዜያዊ ማቆያዎች የሚገኙ ፍልሰተኞችን የማስመለስ ስራ በአጭር ጊዜ ውስጥ እንደሚጀምር አስታውቆ ፍርዳቸውን ያልጨረሱት ግን በሀገሪቱ ሕግ ብቻ እንደሚዳኙ አመልክቷል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
ከ50 ሺህ በላይ የሚሆኑ ኢትዮጵያውያን ታጉረው እንደሚገኙ ከገለጹበት የሳውዲ አረቢያ ሽሜይሲ እስር ቤት ለደህንነታቸው በመስጋት ስማቸውን መግለጽ ያልፈለጉ ሁለት ሰዎች ለአሜሪካ ድምፅ ቃለ መጠይቅ ሰጥተዋል። የመጀመሪያው አስተያየት ሰጪ ከአዲስ አበባ የዛሬ 14 ዓመት እንደሄደ አውስቶ የመጨረሻዎቹን 2 ዓመታት ግን በእስር ቤት እንዳሳለፈ ተናግረዋል። የእስር ጊዜውን ቢጨርስም ላለፉት 9 ወራት በዚያው እንደቆየ የሚገልጸው ይኸው አስተያየት ሰጪ እርሱን ጨምሮ በእስር ቤቱ ያሉት ፍልሰተኞች በልዩ ልዩ ችግሮች እየተሰቃዩ ናቸው ብሏል።
በእውነቱ ከሆነ እንግዲህ እግዚአብሔር አምላክ በሚያውቀው እዚህ ቤት ውስጥ ያለ ሰው የቤተሰብ ኃላፊ የሆነ ሰው 3-4-5 ልጅ ያለው እድሜው ከ50-60 እስከ 20-19 ዓመት ያለ ሰው ነው አብረን ያለ ነው። በአንድ ክፍል ውስጥ ከ250-300 ነው ያለ ነው። ችግሩን ለመግለጽ በጣም ከባድ ነው። ራስን መታጠቢያ፣ ሳሙና፣ ልብስ ማጠቢያ፣ አስፈላጊ ነው የሆነ ሕክምና ለማግኘት በጣም የተቸገርንበት ደረጃ ነው ያለ። እንደገባን በዛች አንድ ልብስ ያለው ሰዎች
ከራያ አካባቢ ወደ ሳውዲ አረቢያ መሻገሩንና ከተወሰኑ ጊዜያት በኋላ በፖሊሶች ተይዞ ለአንድ ዓመት ከስድስት ወር ያህል እንደታሰረ የገለጸልን ሁለተኛው አስተያየት ሰጪ ደግሞ እርሱን ጨምሮ የእስር ፍርዳቸውን ጨርሰው ወደ ሀገራቸው ለመመለስ እየተጠባበቁ ያሉት ፍልሰተኞች 300 እንደሚደርሱ ተናግረዋል። ሆኖም ግን ሁሉም በአስቸጋሪ ሁኔታ ውስጥ እንደሚገኙ አመልክቷል።
የረብ ችግር የሚከሰተው ከህዝብ ብዛት አንጻር ነው። ያው አንድ ጥቂት ታስመጣለች ውሃም ከሶስት ቀን አንድ ቀን ይመጣል። ሙቀት አለ፣ የህዝብ ብዛት አለ። በያው በሽታ አሁን እንዳለ እዚህ ያለው እስር ቤት ያለው ህዝብ በሙሉ በሽተኛ ነው። ከኔ ጀምሮ ማለት ነው። እኔ አንድ ጊዜ ወጥቼ ነበር። የተወሰነ መድኃኒት አመጣሁ ለዚሁ ለአንዳንድ ልጆች አካፈሉ። ያ አሁንም ምንም የተሻለ ነገር የለም።
ህክምናም የለም።
ህክምና የለም። የሚያወጡት አንድ ሰው ሁለት ሰው ነው። እዛ ሄደህ አንተን ያመመ በሽታ ሌላ በሽታ ነው። የሚሰጡ መድኃኒት ሌላ መድኃኒት ነው። ስንት በር ደብድበ ተጨቃጭቀ ነው። አንዳንድ ምስክር ወታደሮች የሚያዝኑ አሉ። መቼም ከሰው ልጅ አንዳንድ አዛኝ አለ። እነሱ ናቸው መረተው ይዘውን ይሄዳሉ። እዛ ቁጭ ብለው ለቢያንስ 12 ሰዓት ያክል እዛ ተቀምጠ ነው ሰንፍገው ኢትዮጵያዊነትን ነው የምትለው።
የእስር ጊዜያቸውን ከጨረሱ ለምን ወደ ሀገራቸው እንዳልተመለሱ ላቀረብንላቸው ጥያቄ ሁለተኛው አስተያየት ሰጪ ይህን ምላሽ ሰጥቷል።
በቃ ይህ ሁሉ ጉድለት የኢትዮጵያ መንግስት ነው እንደዚህ የሚያስደረገንም። ያው እነሱን ስጠይቃቸው ሆነ ጥያቄ የራሳቸው መንግስት ነው የሚሉት።
የኢትዮጵያን ኤምባሲ ለማግኘት በስልክ ለመደወል ሞክራችኋል? ምንድን ነው የሚሏችሁ?
ስቆ ነው የሚዘጋብር። ምንም አይነት መልስ የላቸው። ምገርም አንድ ጊዜ መድረሰግተን ወተን ደናግጣችሁ ነበር እንደዚህ ቆንስላዎች ማለት ነው። እስኪ እንደዚህ ጋር ማጣችሁ እንኳን ህዩን ያለብነን ችግር ህዩን በመቀስ የተሰቃየ ነው ነው ህዩን ስንላቸው ምንም አይነት መልስ አልሰጡንም።
በጉዳዩ ላይ በአሜሪካ ድምጽ የተጠየቀው የኢትዮጵያ የውጭ ጉዳይ ሚኒስቴር ጅዳ ውስጥ በሚገኘው የሽሜሲ እስር ቤት ውስጥ የእስር ጊዜያቸውን የጨረሱት ብቻ ሳይሆኑ በሕገ ወጥ መንገድ ወደ ሳውዲ አረቢያ የገቡ ኢትዮጵያውያን ፍልሰተኞችም በጊዜያዊነት ተይዘው እንደሚገኙ ገልጿል። ሁሉንም በአጭር ጊዜ ውስጥ ወደ ሀገራቸው ለማስመለስ ዝግጅት እየተደረገ እንዳለም አስታውቋል። ጉዳዩን በማስመልከት አስተያየት መስጠት አስፈላጊ እንደሆነ አምነው ነገር ግን በራሳቸው ፍላጎት ማንነታቸው እንዳይገለጽ የጠየቁን አንድ የውጭ ጉዳይ ሚኒስቴር የሥራ ኃላፊ የእስር ጊዜያቸውን የጨረሱ ዜጎችን የማስመለስ ሥራ የሚያከናውንና ወደ ሀገራቸው ከተመለሱ በኋላም ወደ የመጡባቸው ክልሎች የሚያደርስ ኮሚቴ እንደተቋቋመ ገልጸዋል። በስልክ ካነጋገርናቸው ፍልሰተኞች መካከል አንደኛው ደግሞ መንግስት በአፋጣኝ ይድረስልን ሌላውም ህዝብ ድምጽ ይሆነን ይላል። በሽሜሲ የእስር ጊዜያቸውን ከጨረሱት ፍልሰተኞች በተጨማሪ አሁንም በእስር ላይ የሚገኙ ከ50 ሺህ በላይ ኢትዮጵያውያን መኖራቸውን ሁለተኛው አስተያየት ሰጪ ይናገራል።
እዛ የሚገርም ነገር በቁስላቸው የሰውነታቸው ቁስሉ ግድግዳ ላይ እንደዚህ ኪዳር ላይ እየጻፉ ያሉት በደማቸው ማለት ነው። ጫማ የላቸውም፣ ልብስ የላቸውም። ማው በጣም ማስከፊ ሁኔታ ላይ ያለው ሰው። በዛ ላይ ደግሞ ብዙ ያበዱ ልጆች አሉ፣ አብደው እዛው ተዘግተዋል። ሴት ልጅ ብዙ ነገር ያስፈልጋታል። በህፃናቶች አሉ፣ ወተት የለም። ከዛ ላይ እንግዲህ ይህን ኪታ በልታ ምን አይነት ጡት እንደምታጠባው ለልጅ እግዚአብሔር ይወቅ። እዛ ላይ ብዙ ነገር ሞዴስ ነገር ያስፈልጋቸዋል። ያው የኖላርስ በቃ ብዙዎቹ እያበዱ ነው። እና ሴቶችማ ያው እኛ እንደዚህ ሆነ ሴቶች እንግዲህ ያው ምን ያክል እንደሚጎዳ ያው ሰሚው።
የውጭ ጉዳይ ሚኒስቴር አስተያየት ሰጪው በበኩላቸው የእስር ጊዜያቸውን ያልጨረሱ ፍልሰተኞች በሀገሪቱ ሕግ ብቻ እንደሚዳኙ ገልጸውልናል። ከዚህ ቀደም የውጭ ጉዳይ ሚኒስቴር በአንድ ዓመት ውስጥ 131,000 ኢትዮጵያውያን ከሳውዲ አረቢያ ማስመለሱንና ይህን ሥራ ሲያከናውን የነበረው ብሔራዊ አስመላሽ ኮሚቴም የአንድ ዓመት እቅዱን ማጠናቀቁን አስታውቆ ነበር። ከመጨረሻዎቹ ተመላሾች መካከል በጊዜው ለአሜሪካ ድምፅ አስተያየት የሰጡት በተለያዩ እስር ቤቶች ውስጥ የሚሰቃዩ በርካታ ኢትዮጵያውያን ሳይፈቱ መቅረታቸውን ገልጸው ለእነርሱም መንግሥት እንዲደርስላቸው ጥሪ ማቅረባቸው አይዘነጋም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችን እንዲሁም ተመልካቾቻችን ለምሽቱ ያጠናቀርናቸውን ዘገባዎች ወደ ማጠናቀቁ ተቃርበናል። ከመሰነባበታችን በፊት ግን በፕሮግራማችን ላይ ያላችሁን አስተያየቶች ወይም ቢካተቱ የምትሏቸውን ጉዳዮች ለመጠቆም በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
VOA የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ ያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ዘወትር በየለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ ወደ እናንተ የሚተላለፈው የአሜሪካ ድምጽ ራዲዮ ከእንደዚህ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም ይተላለፋል። አስተያየቶቻችሁን ጥቆማዎቻችሁን በተጠቀሱት የፌስቡክ @voaamharic እንዲሁም የትዊተር ወይም ባሁኑ ኤክስ #voaamharic በማለት ልታደርሱን ትችላላችሁ። 202-251-3505 ከፊት የመደመር ምልክትና አንድን በማስቀደም በዋትስአፕ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። ለምሽቱ ያዝናቸውን ዝግጅቶች በዚሁ አጠናቀናል። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ በደህና አደሩ። Thank you.